የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ ሚያዝያ 1/2012 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ጀምረናል። የኮሮና ቫይረስ የተከሰተባት ቻይና ካገገመች በኋላ የመጤጥላቻ ተቀስቅሷል እየተባለ ነው። በዚያ የሚኖሩ ኢትዮጵያውያንን ጠይቀናል።
ከዚህ በፊት ግን ቻይኖችም ሆነ ፎሬነሮች ፍራሳቸው ሁሉ ሰው ከውሃን የመጣ ብቻ ነበር። ነገሩ ተቀይሮ ተገላቢጦሽ ሆኖ ያው ከውጪ የሚመጣ ኬዝ ብቻ ነው ብለው ብዙ ነገር ያው አፍሪካኖች ላይ ችግር እያመጡ ነውና።
በቻይና የኢትዮጵያ አምባሳደር ተሾመ ተጓም አስተያየት አላቸው።
ከቤት እንዲወጡ ተደርገናል፣ እንደለላለን፣ በዚህ አይነት ሀራስመንት ደርሶናል የሚሉ ጥቆማዎች ናቸው። እንግዲህ በዩቲዩብን በምንም የምናየው ፖሊሶች እንደዚህ ያደርጉናል፣ ከሆቴል ውጡ እንባላለን። አንዳንዶቹ ደግሞ ለ14 ቀን ኢብን እዚህ 6 ወርም ረዥም ጊዜ ከውጭ ሰው ገባም ኳራንቲን ውስጥ እንድንገባ ይደረጋል የሚል ጥቆማ ነው እየደረሰ ያለው።
ዝርዝር ዘገባውን ቆየት ብሎ ታደምጡታላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የአሜሪካ ድምፅ ሰራተኞች በየቤታችን እንገኛለን። የምትሰሙትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። አብራችሁን ቆዩ። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ትተዋችሁ።
አመሰግናለሁ ጽዮን። ባለፉት 24 ሰዓታት ውስጥ በ294 ሰዎች ላይ በተደረገ ምርመራ አንድ ሰው በኮሮና ቫይረስ መያዙን አረጋግጫለሁ ሲል የህብረተሰብ ጤና ኢንስቲትዩት በማህበራዊ ገጹ በኩል ይፋ አድርጓል። በዚህም መሰረት በቫይረሱ የተያዙ ሰዎች ቁጥር 56 ደርሷል። ይህ በእንዲህ እንዳለ በኮሮና ቫይረስ ወረርሽኝ ምክንያት ከግማሽ ቢሊዮን በላይ ዶላር እንዳጣ ኢትዮጵያ አየር መንገድ አስታውቋል። የአየር መንገድ ዋና ኃላፊ አቶ ተወልደ ገብረ ማርያም ከትናንት በስቲያ ለጋዜጠኞች በሰጡት መግለጫ ከጎረጎሳውያኑ ጥር ወር እስከ ሚያዝያ ባለው ጊዜ አየር መንገዱ 550 ሚሊዮን ዶላር አጥቷል። ሆኖም አዳዲስ የገቢ ምንጮችን በማሰስ ከዚህ ወጀብ እንደሚያገግም ኃላፊው ተናግረዋል። በተያያዘ ዜና የኮቪድ-19 ኮሮና ቫይረስ ስርጭትን ለመቆጣጠር ገደብ ተጥሎባቸው የነበሩ የድሬዳዋ ከተማ የመጓጓዣ አገልግሎት ሰጪዎች ወደ ስራ እንዲመለሱ መደረጉ ተሰምተዋል። ታክሲዎችን የመሰሉ መጓጓዣዎች በፈረቃ እንዲሁም ከመደበኛ የተሳፋሪ ቁጥራቸው በታች እየጫኑ እንዲሰሩ የመደረጉን ምክንያት የትራንስፖርት ባለስልጣን የድሬዳዋ ቅርንጫፍ ኃላፊ ሰዓዳ ወሌ ለዘጋቢያችን አዲስ ቸኮል ነግረውታል።
ስራችን ነዋሪዎች አብዛኛው በዕለት ኑሮ የሚተዳደርና ብዙ ወጣቶቻችን የከተማ ትራንስፖርት የስራ እድል ሆኖ አብዛኛው የኛ ወጣቶች አሽከርካሪዎች በመሆናቸው የስራ አጡንም ለመቅረፍ አንደኛ የቤተሰብ ኃላፊዎችም ናቸው። ሁለተኛ በከተማችን የኑሮ ሁኔታውም የሚተዳደረው ያው በዕለት ኑሮ ስለሆነ ስራው በከፊል እንዲጀመር ተወስኗል።
የዓለም ጤና ድርጅት ኃላፊ ዘረኛ ጥቃትን አድርሳብኛለች ያሏት ታይዋን ወቀሳውን እንደማትቀበለው አስታውቃለች። ዶክተር ቴዎድሮስ አድሃኖም በትናንትናው ዕለት የታይዋን የውጭ ጉዳይ ሚኒስቴር ወራትን ካስቆጠረው እሳቸውን የሚቃወም ዘመቻ ጋር ንክኪ እንዳለው በመጥቀስ ከሰዋል። ትውልደ ኢትዮጵያዊው ማይክሮባዮሎጂስትና አጥኚ የተባበሩት መንግስታት ድርጅት ዓለም አቀፍ ጤና ተቋምን በመምራት የመጀመሪያው አፍሪካዊ ናቸው። የታይዋን የውጭ ጉዳይ ሚኒስቴር መሰረት አልባ ባላቸው የዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ ክሶች ላይ ያለውን ጠንካራ ቅሬታ ዛሬ በወጣው መግለጫ ላይ አስታውቋል። እኛ የበሰልንና ከፍተኛ ስኬትን ያስመዘግብን የላቅን ዲሞክራሲያዊ ሀገር ነን። ህዝባችንን የዓለም ጤና ድርጅት ኃላፊ ላይ ግላዊ ጥቃት እንዲያደርስ በፍጹም አላነሳሳንም። ምንም አይነት የዘረኝነት አስተያየት በፍጹም አልሰጠንም ብሏል በመግለጫው። ታይዋን በዓለም አቀፉ ማህበረሰብ ዘንድ የኮሮና ቫይረስን ለመቆጣጠር በወሰደችው የቀደመ እርምጃ እየተሞገሰች ነው። ከቻይና ጋር የተቀራረበች ሀገር ብትሆንም በኮሮና ቫይረስ የተያዙ ዜጎቿ አጠቃላይ ቁጥር 379፣ የሞቱት ደግሞ 5 ብቻ ነው። ሆኖም ዲሞክራሲያዊቱና ራስ ገዟ ታይዋን ከቻይና በመጣ ግፊት ምክንያት የዓለም ጤና ድርጅት አባል እንዳትሆን ተገድዳለች። ቻይና ታይዋንን እንደ አንድ አፈንጋጭ ግዛቷ ትቆጥራታለች። የማዕከላዊ ቻይና ከተማ ውሃን ነዋሪዎች ከከተማዋ ወሰን አልፈው መንቀሳቀስ ጀምረዋል። የኖቨል ኮሮና ቫይረስ ስርጭትን ለመቆጣጠር በከተማዋ ላይ ከሶስት ወራት በፊት የተጣለው እንቅስቃሴ ገደብ ሲነሳ ዛሬ መጀመሪያው ነው። የቻይና ባለስልጣናት እንደተናገሩት 221 ወደ ከተማዋ የሚገቡና የሚወጡ በረራዎች ተመዝግበዋል። የመጀመሪያው ቀን መንገደኞች ካለምንም ክፍያ እንዲስተናገዱ ተደርጓል። ከ500,000 በላይ ሰዎች በድልድዮችና ሰው ሰራሽ ዋሻዎች ውስጥ እንዲሁም ከታህሳስ ወር ጀምረው ተዘግተው በሰነበቱ አውራ ጎዳናዎች ላይ ተንቀሳቅሰዋል። የጉዞ ገደቡ 11 ሚሊዮን የሚሆነውን የውሃን ሕዝብ ከመላው ዓለም ጋር ያቆራረጠ ነበረ። ቫይረሱ ለመጀመሪያ ጊዜ የማዕከላዊ ሁቤይ ግዛት ዋና ከተማ በሆነችው በውሃን የታየው በጎረጎሳውያኑ አቆጣጠር ታህሳስ ላይ ነበረ። ነዋሪዎች ዓመታዊውን የቻይና አዲስ ዓመት ለማክበር ከከተማዋ ድንበር አልፈው ጉዞ በሚያከናውኑበት ወቅት ቫይረሱ በፍጥነት ተሰራጭቷል። ቻይና ከመዘገበችው 82,000 የቫይረሱ ተጠቂና 3,300 ሟች አብዛኛው በውሃን የሚገኝ ነው። አድማጮች፣ ለአሁን ያሉን አጫጭር ዘገባዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር መልካም ቆይታ።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚው የዕለቱን ርዕሳችንን እናስደምጣችሁ። በ11 ከተሞች የሚገኙ 22,000 የጎዳና ተዳዳሪዎችን መልሶ ለማቋቋም እንቅስቃሴ መጀመሩ የኢትዮጵያ መንግስት አስታውቋል። እቅዱን በሰራተኛና ማህበራዊ ጉዳይ ሚኒስቴር በኩል ይፋ ያደረገው መንግስት ቀደም ብሎ የተጀመረው ይህ እንቅስቃሴ የኮሮና ቫይረስን ለመከላከል ከሚደረገው ርብርብ ጋር ተያይዞ እንዲፋጠን መደረጉን አስታውቋል። በተለይም በዋና ዋና ከተሞች የሚገኙትን በአስቸኳይ መልሶ ለማቋቋም እንደሚሰራም ተገልጿል። ፀሐይ ዳምጠው ዝርዝር ዘገባውን ታስደምጠናለች።
የኮሮና ቫይረስ ወረርሽኝ እንዳይስፋፋ የተለያዩ እርምጃዎችን እየወሰደች ያለችው ኢትዮጵያ በጎዳና ላይ የሚኖሩ ዜጎችን ጉዳይም ከግምት ማስገባቷን አስታውቃለች። የሰራተኛና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው በተለያዩ ምክንያቶች ኑሯቸውን በጎዳና ላይ ያደረጉ ህጻናቶች፣ ሴቶችና አረጋውያን በመደገፍ የተሻለ ህይወት እንዲኖራቸው ለማድረግ ከተለያዩ አካላት ጋር በትብብር እየሰራ ነው። እንደ ሚኒስቴር መስሪያ ቤቱ ገለጻ የኮሮና ቫይረስ ወረርሽኝ መከሰት ደግሞ ቀደም ሲል የተጀመረውን ይህንን እንቅስቃሴ አጣዳፊ አድርጎታል። በአሁኑ ወቅት በመላው ሀገሪቱ ከ80,000 በላይ የጎዳና ተዳዳሪዎች እንደሚገኙ ሚኒስቴሩ ይገልጻል። ከዚህ አንጻር በ11 ከተሞች የሚገኙ 22,000 የጎዳና ተዳዳሪዎች መልሶ ለማቋቋም ከተለያዩ አገልግሎት ሰጪ ተቋማት ጋር ውል በመግባት ላይ እንደሚገኙ የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ አብራርቷል።
በጎዳና ላይ ኑሯቸውን ያደረጉትን የማህበረሰብ ክፍሎች ለመታደግ በ11 ከተሞች ላይ የተጀመረ ስራ ነው። ህጻናት፣ በተለይ ደግሞ ልጆችን የያዙ እናቶች፣ አረጋውያንን መልሶ ማቋቋም እንደዚሁም አካል ጉዳተኞችን በዘላቂነት ህጻናቱን ከጎዳና ላይ ማንሳት ብቻ ሳይሆን በተለይ ቤተሰብ ያላቸው ከሆኑ ከቤተሰቦቻቸው ጋር እንዲገናኙ የማድረግ ስራ፣ ህጻናቱም ቤተሰቡም የሚረዱበትን አግባብ ማመቻቸት፣ ሌላው በዘላቂነት ትምህርት ህጻናት የሚያገኙበትን ሁኔታ ማመቻቸት፣ ወጣቶች ከሆኑ ደግሞ ከ14 ዓመት በላይ ከ18 ዓመት በታች የሆኑ ከሆኑ የሙያ ስልጠናና የስነ ምግባር ወይም የስነ ልቦና ምክር በመስጠት ወደ ስራ ማሰማራት እና ማቋቋምን ሁሉ የጨመረ ተግባር ነው ማለት።
ከዚህ ጋር ተያይዞም ሚኒስቴር መስሪያ ቤቱ በ8 ከተሞች የሚገኙ ከ6,000 በላይ የጎዳና ተዳዳሪዎች ተጠቃሚ ለማድረግ 27 አገልግሎት ሰጪ ተቋማት በመቀሌ፣ በአዳማ፣ ደሴ፣ አዋሳ፣ ጋምቤላ፣ ሐረር፣ አዲስ አበባና ድሬዳዋ የሚገኙት እነዚህ ተቋማት ህይወታቸውን በጎዳና ላይ ያደረጉ ዜጎችን በዘላቂነት ለማቋቋም የተለያዩ እንቅስቃሴዎች እያደረጉ እንደሚገኙም ተገልጿል። በቀጣይም በሌሎች ከተሞች ህጻናትን የያዙ እናቶች፣ ወጣቶችና አረጋውያን ከጎዳና በማንሳት በዘላቂነት ለማቋቋም የቅድመ ዝግጅት ስራዎች ተጠናቋል ነው የተባለው። በሀገሪቷ የኮሮና ቫይረስ መከሰቱን ተከትሎ ተጋላጭ የህብረተሰብ ክፍሎች የማንሳት ስራዎች በጥንቃቄ እየተካሄዱ እየተካሄዱ እንደሆነ ሚኒስቴሯ አብራርቷል።
ያለንበት ወቅት በኮሮና ቫይረስ ወረርሽኝ ምክንያት ዓለማችንም አገራችንም እንግዲህ ብዙ ተጠቂ ዜጎች ያሉ ስለሆነ ይሄንን የማንሳት ስራ ስንሰራ በአግባቡ መሆን አለበት። ከጎዳና ላይ የሚነሱ አረጋውያን እንደተነሱ ወደ አገልግሎት ሰጪ ተቋማት አይሄዱ። እንደተነሱ ከጤና ጥበቃ ሚኒስቴርና ከሚመለከታቸው ባለድርሻ አካላት ጋር በመሆን በተለዩ የኳራንታይን ስፍራዎች የሚቀመጡና የሕክምና አገልግሎትን ለ14 ቀናት የሚደረግላቸው ከዛም በኋላ ተጠቂ የሆኑትን ተገቢውን ሕክምና እንዲያገኙ ማስቻል፣ ነጻ የሆኑትን ደግሞ አሁን የሚወስዷቸው የአገልግሎት ሰጪ ተቋማት ላይ አገልግሎቱን እንዲያገኙ ይደረጋል።
የመቅዶኒያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል መስራች አቶ ቢኒያም በለጠ በበኩሉ አረጋውያንን ለመርዳት ተግባራዊ ምላሽ መስጠት መጀመሩ የሚያስደስትና ትልቅ እርምጃ ነው ብሏል።
እስካሁን ድረስ ያው እኛ በግላችን እየሰራን የተወሰነ ድጋፍ ነበር የሚደረግልን። አሁን ደግሞ መንግስት ሙሉ በሙሉ ገብቶ ሰዎች ከጎዳና እንዲነሱ ማድረጉ ለኢትዮጵያ በጣም ትልቅ ነገር ነው። በጣም ያው ሀገር እንግዲህ መንገድ መስራት ምናምን ብቻ አይደለም። እድገት ማለት ሰዎች ላይ ነው ሞር መስራት ያለበትና ከእግዚአብሔርም የሚጠበቀው ይሄን እግዚአብሔርም የሚጠይቀን በዚህ ነው። ምክንያቱም ሰዎች ሲበደሉ ከእግዚአብሔር ስለሚያስጠይቅ መንግስት በዚህ ነገር ላይ ትኩረት አድርጎ መግባቱ በጣም የሚያስመሰግነው ነው። ሚኒስቴር መስሪያ ቤቱንም ኢኒሼቲቭ ወስዶ መስራቱ በጣም እናመሰግናለን። በቀጣይም ይሄ ነገር ምንም መጠናከር አለበት።
የክብር አረጋውያን መስራች ወይዘሮ ወርቅነሽ በበኩላቸው መንግስት ዜጎችን ከጎዳና ህይወት ለመታደግ አሁን የጀመረው እንቅስቃሴ ተጠናክሮ መቀጠል እንዳለበት ተናግሯል።
እኛ ቮለንተሪሊ ከጎዳና እያነሳ አረጋውያን ሰብ እየረዳናቸው ነው ያለ ነው። የዛሬ ግን በጣም ለየት የሚያደርገው ከበሽታው ጋርም ሳይሆን ከዛ ቀድሞ ነው የተጀመረው ይሄ ፕሮግራም እና አሁን አጋጣሚ ሆኖ ከዚህ ከአሁኑ ቫይረሱ ጋር ነው የተገናኘው እና ኢኒሼቲቭን ወስዶ ሚኒስትር መስሪያ ቤቱም ሆነ መንግስታችን ጎዳና ያሉትን አረጋውያን ዛሬ ወጣቶች እንኳን አሁን እዚህ ያላችሁት እኔም ነገ አረጋዊ ቢሆን የሚያሰኝ ስራ እየተሰራ ስለሆነ እኔ በራሴ በኩል እጅግ በጣም ደስ ብሎኛል። እናንተም ከጎናችን ሁኑ።
የሰራተኛና ማህበራዊ ጉዳይ ሚኒስቴር መረጃ እንደሚያመላክተው ማህበራዊና ኢኮኖሚያዊ ችግሮች ውስጥ የሚገኙ ህጻናት፣ ሴቶችና አረጋውያን እንዲሁም አካል ጉዳተኞች ተጠቃሚ የሚያደርጉ የሴፍትኔት መርሃ ግብሮች ተግባራዊ እየተደረጉ ነው። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ሰላም ጠውን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኮሮና ቫይረስ መነሻ የሆነችው ቻይና በበሽታው የተያዙ ሰዎች ቁጥር መቀነሱና ከነበረው ከፍተኛ ስጋት መውጣቷም እየተነገረ ነው። ሆኖም ግን የቫይረሱ ስጋት ቢቀንስም ከውጭ ሀገራት የሚመጡ ዜጎችን መፍራት ተጀምሯል። የፍርሃት አድጎም አፍሪካውያንን በተለየ መልኩ የማግለል ወደ ገበያ ቦታዎች እንዳይገቡ የመከልከል የሆቴል አገልግሎትም ሆነ ቤት እንዳይከራዩ የማገድ ሁኔታ ታይቷል ተብሏል። ይህም የመጤዎች ጥላቻ በመባል የሚታወቀው ዜኖፎቢያ መከሰቱን በቻይና የኢትዮጵያ አምባሳደር የሆኑት ተሾመ ቶጋ አረጋግጠዋል። እየተፈጠረ ያለው ችግርም አስረድተዋል። ዘገባው የኤደን ገረመው ነው። ከአምባሳደር ተሾመ ቶጋ ማብራሪያ ይጀምራል።
ሪፖርት የተደረጉ እኛን የሚደርሱ መረጃዎች አሉ። ይሄ ብቻ ሳይሆን በተለይ ጓንጆ የሚባል ከተማ የተለያዩ አፍሪካውያን እንደዚህ ደርሶብናል የሚል በዩቲዩብ በሶሻል ሚዲያ የሚደርሱ ሪፖርቶች፣ እንደዚሁም ደግሞ ለቤጂንግ ላሉ ኤምባሲዎች ቆንስላ ጽህፈት ቤት ያላቸው ከሆነ ለቆንስላ ጽህፈት ቤቶች የሚደርሱ መረጃዎች አሉ። እነን በግል ኮንታክት ያደረገች ኢትዮጵያዊት አለች፣ እንደዚህ አይነት ችግር ውስጥ ነን የሚል። ሁለተኛ ደግሞ ከቤት እንዲወጡ ተደርገናል፣ እንገለላለን፣ እንደዚህ አይነት ሀራስመንት ደርሶናል የሚሉ ጥቆማዎች ናቸው። እንግዲህ በዩቲዩብን በምንም የምናየው ፖሊሶች እንደዚህ ያደርጉናል፣ ከሆቴል ውጡ እንባላለን። አንዳንዶቹ ደግሞ ለ14 ቀን ኢቭን እዚህ 6 ወርም ረዥም ጊዜ ከውጭ ሳገባም ኳራንቲን ውስጥ እንድንገባ ይደረጋል የሚል ጥቆማ ነው እየደረሰ ያለው። እኛ ቆንስላ ጽህፈት ቤት አለን እና አምባሳደር ተፈሪ የቆንስላ ጽህፈት ቤት ኃላፊ ናቸው። በአብዛኛው ሪፖርቱ ወደ እሳቸው ጋር ነው የሚሄደው። ጠዋት ከውጭ ግንኙነት ቢሮ ዳይሬክተር ጀነራል ቀጠሮ እንዳላቸው ነግሮኛል። ከቀጠሮ በኋላ ውጤቱን ይነግርኛል። ይሄ በእኛ በኩል ኢትዮጵያንን በተመለከተ በደረሰ ጥቆማ መሰረት እያደረግን ያለነው ነገር ይሄ ነው።
ተማሪ ሄኖክ ጌታቸው ከውሃን መዘጋት አንድ ቀን ቀደም ብሎ ወደ ሌላ ግዛት ለአጭር ጊዜ በሄደበት ወቅት ውሃን መዘጋቷን ይገልጻል። ከዚህ ጋር ተያይዞ ቀድሞ ከውሃን በመምጣቱ ምክንያት ሰዎች ፓስፖርቱን እያዩ ይደናገጡ እንደነበረ አስታውሶ አሁን ደግሞ ማረፊያ ሆቴል ለመከራየት በሄደባቸው ቦታዎች በሙሉ አፍሪካዊ በመሆኑ ሰዎች እየፈሩ ሆቴል እንደከለከሉት ይናገራል። በዚህም ሳቢያ ከጓደኞቹ ጋር በሌላ ዩኒቨርሲቲ ዶርም ውስጥ ያለ ዩኒቨርሲቲው ፍቃድ እየኖረ እንደሆነ ይገልጻል።
ያው ብዙ ነገር አስቸጋሪ ነበር። እንዲሁ በሰው ማቀው በጓደኛዬ ያው ካፍሪካ ነው የተለያየ ውዝግብ ሚስ ኢንፎርሜሽን ስላለ አንደርስታንዲንግ ስላለ አስቸጋሪ መስሎኝ። በአሁኑ ሰዓት ያው ኬዞች ከውጭ የመጡ ብቻ ስለሆነ ኢትዮጵያ ግን ያው ፍርሃት ስላላቸው ያን ፍርሃት በማድረግ ነው። ከዚህ በፊት ግን ቻይኖችም ሆነ ፎሬነሮች ፍርሃታቸው ለሁሉም ሰው ከውሃን የመጣ ብቻ ነበር። ነገሩ ተቀይሮ ተገላቢጦሽ ሆኖ ያው ከውጭ የሚመጣ ኬዝ ብቻ ነው ብለው ብዙ ነገር ያው አፍሪካኖች ላይ ችግር እያመጡ ነው እና ከሆነ ጊዜ በኋላ የሚቀየር ነገር ሊሆንም ይችላል ላይሆንም ይችላል። ግን አሁን ሰዓቱ አፍሪካኖች ጥሩ ሰዓት አይደለም። እኔ በግሌ ያው ፎሬነር ተማሪ በመሆኔ ሆቴል ስፈልግ ነበረ። ሆቴልም አሁን አስፈቃደኛ አይሆኑም አስቸጋሪ። ውሃንም ክፍት ቢሆን እዚህ ያለነው ተማሪ እንድንወጣ ስቲል አልተፈ እንደ እኔ ሁሉ አበሾችም እንደዚህ ጓደኞቼም ከውሃን ውጭ የነበሩ ነበሩ። ከውሃን ከተማ ውጭ በተለያየ ምክንያት ማለት እና ቻይናዎች ፖሊሶቹንም ቢያናግሯቸው ፖሊስን ቢደወል መፍትሄ አይሰጥም። እኔ እንደው በግሌ ሰው ስለማቅት ቤት አይደለም አሁን ያለሁበት ቦታ ያው ጀስት ማቀው እንደዚህ በጓደኝነት አሁን ያለሁት አለ ቦታ ነው። ትምህርት ማርኬት አንሰጥም አንገዛም። አንዳንዶቹ ባስ ሊጠቀሙ ይገቡና ያው ሁሉም የወጡና ከባስ የወርዱና ፖሊስ የመጥራት ነገር ፎሬ አፍሪካዊ ጥቁር አለ በሽታ ይዘናል የሚል የመጉላላት ነገር አለ። በተለይ ግን ጓንሹ ከአፓርትመንትም በአስቸኳይ ለቀው እንዲወጡ ከሆቴልም ኳራንቲ ለ14 ቀን ካረጓቸው በኋላ ከሆቴልም አስወጥቷቸው መንገድ ላይ የሚተኙ ነገም እዚህም ምንም ማድረግ አንችልም። ፖሊሶቹም እንዴት እንደሆነ አልገባም። እንግዲህ መንገድ ላይ ነው የሚተኙት አሁን ዋንዙ በተለይ አካባቢ ያለው።
በቻይና የኢትዮጵያ አምባሳደር ተሾመ ቶጋ እነዚህ ማግለሎች የቻይና መንግስት ፖሊሲ እንዳልሆኑ ጠቅሰው በመፍትሄውም ላይ እየሰራን ነው ይላሉ።
ያው የአፍሪካ አምባሳደሮች የጋራ ፕላትፎርም አለንና በዛ ፕላትፎርም የተለያዩ ሀገር አምባሳደሮች ዜጎቻቸው እንደዚህ አይነት ደርሶብናል የሚል ጥቆማ ደርሷል የሚል መረጃ ልውውጣለን። ይህንን መነሻ አድርጎ የተወሰኑ አምባሳደሮች ዛሬ ከአፍሪካ የውጭ ጉዳይ ዲፓርትመንት ጋር ከአፍሪካ ጉዳዮች ዲፓርትመንት ጋር ግንኙነት እንደሚያደርጉ መረጃዎች አሉ። ይሄ የመንግስት ፖሊሲ እንዳልሆነ እናውቃለን። ቻይና መንግስት አቋም እንዳልሆነ እናውቃለን። እንደተባለው ቫይረሱ ከአፍሪካ አይደለም የመጡ ቫይረሱ የተከሰተው እዚህ ነው። አፍሪካ አዲስ የሚመጡ ሰዎች ያው የግድ ኳራንቲን ውስጥ ይገባሉ። ይህን ሁሉም ዲፕሎማቶችም ያደርጋሉ። ስለዚህ በሱ በኩል ችግር የለም። ይሄ ቫይረሱን ለመቆጣጠር የሚደረግ እርምጃ ስለሆነ የሀገሪቷም ህግ ስለሆነ። ከዚህ ውጭ ግን በጥቁሮች ላይ ያተኮረ ነገር ከሆነ ይሄ መድሎና ማግለል። መጀመሪያ ግን መረጃውን በደንብ ስመለከታቸው ኃላፊዎች ጋር እየተነጋገርን ያለ ነው። የቆንስላት ጀነራላችን ውይይቱን ካደረጉ በኋላ እዛው ችግሩ የሚፈታ ከሆነ ይፈታል፣ የማይፈታ ከሆነ እኛ ደግሞ ቤጂንግ ከቻይና የውጭ ጉዳይ ሚኒስቴር መስሪያ ቤት ጋር እንነጋገራለን ብለን እናስባለን።
አምባሳደሩ ሲያጠቃልሉ በዓለም አቀፍ ደረጃ የመጤዎች ፍራቻ ከኮቪድ-19 ጋር ተያይዞ በየቦታው የሚነሳ ነገር ቢሆንም ችግር ግን በአንድነት ልናልፈው ይገባል ሲሉ አጽንኦት ሰጥተው ያሳስባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አምባሳደር ተሾመ ቶጋንም ኤደን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በድሬዳዋ የአትክልት ውጤቶችና የጫት ግብይትና አጠቃቀም የኮሮና ቫይረስ ከመከሰቱ በፊት ከነበረው እምብዛም ለውጥ ያልታየበት ነው ተብሏል። የህብረተሰብ ጤና ኢንስቲትዩት ህብረተሰቡ የአትክልት ውጤቶችን በጥንቃቄ እንዲጠቀም፣ ጫትንም ቢቻል እንዲተው፣ ካልሆነ ግን እያጠበ እንዲጠቀም መክሯል። አስተዳደሩ የግብይት ስርዓቱ ይሻሻላል ብሏል። አዲስ ቸኮል ተጨማሪ ዘገባ አለው።
በድሬዳዋ የኮሮና ወረርሽኝ መከሰትን ተከትሎ ታክሲዎች አገልግሎት አቁመው ቆይተው በዛሬው ዕለት ነው በከፊል ስራ እንዲጀምሩ የተፈቀደላቸው። አብዛኞቹ ሆቴሎችና ቡና ቤቶች ተዘግተዋል። ወደ ከተማና ከተማ ውጭ የሚደረግ የህዝብ ትራንስፖርትም ቆሟል። አሸዋና ተባይን የሚባሉት ሁለቱ ግዙፍ የገበያ ስፍራዎችም ተዘግተዋል። የህዝቡ እንቅስቃሴም በእጅጉ ቀንሷል። በኮሮና ወረርሽኝ ምክንያት እምብዛም ለውጥ ያልታየበት ዘርፍ ቢኖር የእህልና አትክልት ሽያጭ የሚካሄድበት የቀፊራ ገበያና የጫት ተራ ንግድ እንቅስቃሴዎች ናቸው። በሁለቱም ቦታዎች ተጠጋግቶና ተጋፍቶ መግዛቱ እንዳለ ነው። በአጠቃቀም ረገድ እምብዛም ለውጥ የለም የሚሉ በርካቶች ናቸው። ወይዘሮ ዙፋን የአትክልት ወይም ኩድራ ገበያ ወደሆነው ቀፊራ ጎራ ብለው ነበር።
ሲጀምር ምንም ሁሉ ነገር እንደ ድሮ ነው። የሚጋፋውም ህዝቡ እንደዛው ነው። እንደገና ተራራቁ የሚባለው ነገር እንጃ ቀፊራ የገባ አይመስለኝም እኔ። ምክንያቱም ኩድራ ቦታም ብትል አሁን ታክሲ የለም። በእርግጥ ግን የሰው እንቅስቃሴ እንደዛው ነው። የተገደበ ነገር የለውም።
ወይዘሮ ዙፋን እሳቸው ሰላጣ ሲሰሩ ቲማቲም እና የሰላጣውን ቅጠል ከማጠባሻገር ባቸቶ እንደሚያጸዱት ይናገራሉ። ሌሎች የሰፈራቸው ሰዎች ግን የእርሳቸውን ጥንቃቄ ማድረጋቸውን እርግጠኛ አይደሉም። በህብረተሰብ ጤና ኢንስቲትዩት የኮሮና መከላከል ዘርፍ አስተባባሪ የሆኑት አቶ መስፍን ወሰን ግን ህብረተሰቡ በአትክልት አጠቃቀም ረገድ የሚያደርገው ጥንቃቄ ላቅ ያለ መሆን አለበት ባይ ናቸው።
መጀመሪያውን ነገር ምንድነው? ምግብ ከማዘጋጀታችን በፊት እጃችንን መታጠብ መቻል አለብን። ምግብ ጋር ንክኪ ካለን እጃችንን ታጥበን ስናረግም በተለያየ ምክንያት ንክኪ ሊኖር ስለሚችል የበሰሉ ምግቦችን መመገብ፣ የበሰሉ ወይም ከንክኪ ከፊዚካል አካላዊ ንክኪ የጸዱ ምግቦችን መጠቀም ያስፈልጋል ማለት ነው። በጥሬ መልክ የሚመገቡ የምግብ አይነቶች ካሉ ደግሞ በአንድም በሌላም መንገድ በእጃችን ንክኪ ልናደርግ ስለምንችል ስለዚህ እነሱን ማከም ያስፈልጋል ማለት ነው። አንደኛ ምክንያማ የሆኑ ነገሮችንም ከእጃችን ጋር ያለውን ንክኪ ማራቅ፣ እጃችንን መታጠብ አንዱ የመጀመሪያ ፕራዮሪቲ ሲሆን፣ ሁለተኛ ደግሞ ምግብ በምናዘጋጅበት ጊዜ በአንድም በሌላ መንገድ አሁንም ንክኪ ሊፈጠር ስለሚችል ያንን የበሰለ ምግብ መመገብ፣ እንደዚህ በጥሬ የሚሉ ማከም ይቻል።
በምን መልኩ ነው አሁን ይሄ ማከም ላይ? ለምሳሌ ሰላጣ ለመመገብ ቲማቲም፣ ሰላጣ ቅጠልና ሽንኩርቶች እንትን ይላሉ። እነኚህን በአቼቶ ወይም በሎሚንት ማለት እሱ ሊያክመው ይችላል ወይስ ከዛ ያለፈ ነገር ጥንቃቄ ያስፈልጋል?
ጋራንቲ አይደለም እሱ 100%
አያስተማምንም።
ስለዚህ በሳል የሆኑ ምግቦችን መመገብ አንደኛ፣ ሁለተኛ ደግሞ በተቻለ መጠን እጃችንን ታጥበን እነዛን ምግቦች ኩክ ማድረግ ወይም ማፍሰል ያስፈልጋል። ሌላው ደግሞ እነዛንም በሎሚ እና በተለያዩ ኬሚካሎች አጥበን መጠቀም ያስፈልጋል ማለት ነው።
በድሬዳዋ ብዙም ለውጥ የማይታይበት ሌላኛው ዘርፍ ጫት ነው። በአንዳንድ የሀገሪቱ አካባቢዎች ለምሳሌ በትግራይ ክልል ሙሉ በሙሉ እና በአማራ ክልል አንዳንድ አካባቢዎች የጫት ግብይትን ሙሉ በሙሉ ከልክለዋል። ሶማሊያም ከኬንያ ወደ ሀገሯ የሚደረጉ በረራዎችን በመከልከሏ ኬንያ በቀን $250,000 ታገኝበት የነበረው የጫት ሽያጭ እንደቆመባት ሚዲያዎቹ አዘግበዋል። ድሬዳዋ ላይ ግን በግብይትም ሆነ በአጠቃቀሙ ላይ እምብዛም ለውጥ እንደሌለ ነው ተጠቃሚዎች የሚገልጹት። አቶ አብርሃም ከተጠቃሚዎች አንዱ ነው። የጫት ግብይት ስርዓቱ መቀራረብና ግፊያ የበዛበት ከመሆኑ አንጻር ለኮሮና ቫይረስ መተላለፍ መንስኤ ሊሆን እንደሚችል አቶ አብርሃም ይሰማዋል። ተጠጋግቶ ሲቅሙ መዋላቸውም ለመተላለፍ መንስኤ ሊሆን እንደሚችል እንዲሁ ይሰማዋል። የጫት ቅጠል በራሱ ቫይረሱን ሊያስተላልፍ ስለመቻሉ ግን እርግጠኛ አይደለም። የህብረተሰብ ጤና ኢንስቲትዩቱ አቶ መስፍን ጉዳዩ በጥልቀት የተጠና ባይሆንም ከቫይረሱ ተፈጥሮ አንጻር ግን ታሳቢ ሊሆኑ የሚገባቸው ነገሮች አሉ ይላሉ።
በመጀመሪያ ደረጃ ጫት መቃም ለኮሮና ቫይረስም ብቻ ሳይሆን በአጠቃላይ ለጤና ጉዳት ነው። ጥቅሙ አጠቃላይ ስናየው ጥቅም የለውም ብለን ነው የምናስበው። ሁለተኛ ለኮሮና ቫይረስ ጫት ያጋልጣል የሚለውን ስናይ እንደ ማንኛውም ፊዚካል አካል ወይም ቫይረሱ ሊኖርበት የሚችል ማስተላለፊያ መንገዶች ቅድም እንዳልኩት በተለያዩ ቦታዎች ላይ ቫይረሱን የመቆየት ፕሮባቢሊቲ አለው ስለሚባል ጫቱ አንደኛው መንገድ ሊሆን ይችላል። ስለዚህ ቫይረሱ በጣም ምቹ የሆኑ ቦታዎች ላይ እስከ 3 ቀን ሊቆይ ይችላል። በተለይ ብረት እርጥበታማ ቦታ ላይ እስከ 3 ቀን ከዚያም በታች ሊቆይ ይችላል። ቀዝቃዛ አየር ስለሚፈልግ ማለት ነው። ስለዚህ ጫቱ ኤግዛክትሊ ምን ያህል ሰዓት እንደሚቆይ በጥናት መረጋገጥ ቢኖርበትም ነገር ግን የመቆየት ፕሮባቢሊቲ ከፍተኛ ነው ብለን እናምናለን። ስለዚህ ኢንፌክትድ በሆነ እጅ ወይም አንድ ሰው ኮሮና ቫይረስ የያዘው ሰው በተለያየ ምክንያት በእጁ ኮንታሚኔት ስለሚሆን ያንን ጫት ጋር ንክኪ ካለው ጫቱን ደግሞ በሌላ ሰው ንክኪ ካለ የመተላለፍ አቅሙ ከፍተኛ ሊሆን ይችላል ማለት ነው እና ስለዚህ አጋላጭ ይሆናል የሚለው ጥርጥር የለውም ሊሆን ይችላል። ስለዚህ እንዴት እንከላከለው ሲባል አንደኛ ሰው እነዚህን አጋላጭ የሆኑ ነገሮችን መቀነስ መቻል አለበት። አንደኛ ባይቃም ጥሩ ነው የሚለው የመጀመሪያው ፕራዮሪቲ ነው። ሁለተኛ ደግሞ ካልተቻለ ደግሞ አጥንቱን ራሱ ማቴሪያሉን በማጠብ መጠቀም ወይም ምግቡን ጫቱን በማጠብ መጠቀም ሊሆን ይችላል። ግን እኔ ቶታሊ መመክረው እንደ ጤና ባለሙያ ጫት ባይቃም ይመረጣል።
የድሬዳዋ አስተዳደር በተለምዶ ጫትራ የሚባለውን ዋነኛ የጫት መሸጫ ቦታ ሰፋ ወዳለ አካባቢ ሊያዘዋውር ማሰቡን የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛባ አስታውቀዋል። የአትክልት ሽያጭም ቀፊራ ማዕከል ከማድረግ ይልቅ በየሰፈሩ ኑሰቢያዎች እንደሚበረታቱ ነው የሚናገሩት። በአጠቃቀም ረገድ ሊደረጉ ስለሚገባቸው የጥንቃቄ እርምጃዎች ግን አስተዳደሩ እስካሁን ምንም አላለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ሬዲዮ።
አዲስን በዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የሚኒስትሮች ምክር ቤት ከሰሞኑ የኤሌክትሮኒክስ ልውውጥ ህግ ረቂቅ እንዲጸድቅ ወደ ህዝብ ተወካዮች ምክር ቤት መምራቱ ተሰምቷል። ረቂቅ ህጉ የኤሌክትሮኒክን ግብይት ለማዘመን እና በዘርፍ ውስጥ ለሚነሱ ችግሮች መላ እንደሚያበጅ ተስፋ ተጥሎበታል። ሀብታሙ ስዩም ዝርዝር አለው።
አቶ አብይ ስላሴ አዲስ መርካቶ የሚሰኝ በበይነ መረብ ላይ እቃዎችን የሚሸጥ አውታር ባለቤት ናቸው። ይህንን ስራ በማከናወን ሂደት ውስጥ ከሚጠቀሱት ፈተናዎች መካከል አንዱ የኤሌክትሮኒክ ንግድን የሚመለከት ወጥ ህግ አለመኖሩ እንደነበር ያውሳሉ።
በጣም አስቸጋሪ ነው። አንደኛ ነገር ከሁሉ ባንክ ጋር እየዞሩ ዲል ማድረግ ያስፈልጋል። ምክንያቱም ዳሸን እና ሲቪኢ አይነጋገሩም እርስ በርስ የየራሳቸው ያከፋፈል ዳሸንም በአሞሌ ነው፣ ይህም በኤሲቢ ብር ነው። በሞቢል ዋለት ብቻ ነበር የምናደርገው ይህንን። ይሄ ግን የኤሌክትሮኒክ ግብይት ከቀጥን ካለ ሁሉም አንድ አይነት ሲስተም ለሁሉም አፕላይ ያደርጋል።
ከሰሞኑ የሰሙትን ዜና ግን አቶ አቤይ ከመልካም ቆጥረውታል። ኢትዮጵያ የኤሌክትሮኒክ ልውውጥን የሚመለከት ህግ አርቅቃለች። ህጉን በማርቀቅ ሂደት ውስጥ ተሳታፊ ሆነው የኢኖቬሽንና ቴክኖሎጂ ሚኒስቴር ባልደረባ የሆኑት የኢኖቬሽንና ቴክኖሎጂ ኢንስቲትዩት ኃላፊም ናቸው አቶ ሳንዶካን ደበበ ህጉ በመዘጋጀቱ የሚገኘውን ጥቅም በጥቂቱ ይዘረዝራሉ።
አሁን እንግዲህ ኤሌክትሮኒክ ልውውጥ ወይም ኤሌክትሮኒክ ትራንዛክሽን የምንለው ከዚህ በፊት በሀገራችን ህጋዊ ድጋፍ ያልነበራቸው ከሞባይል ፔመንት ጀምሮ ኤሌክትሮኒክ የሆኑ ሲግኒቸሮች፣ ኤሌክትሮኒክ የሆኑ ክፍያዎችን አሁን ሌጋል የሚያደርግ ነው። ያ የሚጀምረው እንግዲህ ከዚህ በፊት የፋይናንስ ተቋሞች እና ኮኦፕሬቲቮች ናቸው እዚህ ላይ እንጌጅ እንዲደረጉ እዚህ ላይ እንዲሳተፉ መንግስት ወይም ህጋዊ ያግዛቸው የነበረ። አሁን ግን የቴክኖሎጂካል ተቋሞችን ጨምሮ ማንኛውም ሰው በዚህ ዙሪያ እንዲሰራ ያግዛል።
ከእነዚህ ጥቅሞች በተጨማሪ የኮቪድ-19 ስርጭት በተንሰራፋበት ዓለም መሰል የቴክኖሎጂና የፋይናንስ ቅይጥ መላዎች መተግበር ያላቸውን እርባናም ይናገራሉ።
ቀን ተቀን ተግባራችንንና ስራችንን ያለመነካካት በተለይ አሁን ከተፈጠረው እንግዲህ ይህንንም ነገር ኢንፋክት ባለፈው አንድ አመትና ከዛ በላይ የኛ ሚኒስትሪ ይህንን ጉዳይ ወደፊት በመግፋት ትልቅ ሮል ነበረው። ከዛ ባለፈ ግን ኃላፊነት የተሰጠው ብሔራዊ ባንክ ከተለያዩ ስቴክሆልደሮች ጋር ሆኖ ሲሰራ የነበረና አሁን ከተፈጠረው ወይም በዓለማችን ላይ ከተፈጠረው ከዚህ ከኮቪድ-19 ጋር በተያያዘ ችግሩ ወይም በሽታው ያለው ልዩ ባህሪ እኛም ቤታችንን ዘግተን ወይም በራችንን ዘግተን እንዳንቀር ይህንን እስካሁን ሲሰራ የነበረውን ወደፊት ያመጣ ነው። ሶ ግብይቶችን ከመፈጸም ጀምሮ ሰርቪሶችን ኦንላይን ከማድረግ ጀምሮ ያለው ነገር በደንብ የሚያስተካክልና ለእኛ የተ ቢግ ጃምፕ በተለይ ወደ ዲጂታል ኤራው ትልቅ እርምጃ ብለን የወሰድነው ነው።
ኬንያን የመሰሉ የኢትዮጵያ ጎረቤት ሀገራት በኤሌክትሮኒክ ግብይትና ልውውጥ ዘርፍ በእጅጉ የቀደሙ ናቸው። የኬንያ ማዕከላዊ ባንክ ይፋ እንዳደረገው ባለፈው ዓመት ብቻ ከ30 ቢሊዮን የአሜሪካን ዶላር በላይ ገንዘብ በሞባይል የኤሌክትሮኒክ ልውውጥ አውታሮች ብቻ ተከናውኗል። በቀን ከ100 ሚሊዮን ዶላር በላይ መሆኑ ነው። የኢትዮጵያ ዕለታዊ የኤሌክትሮኒክ ልውውጥን የሚያሳይ ይፋዊ መረጃ ባይገኝም ከአጎራባች ሀገራት ጋር ሲነጻጸር ግን በእጅጉ እንዳነሰ አያጠያይቅም። ዘርፉ ከቴክኖሎጂ አልፎ የፋይናንስና የሕግ ጉዳዮች የሚተሳሰሩበት እንደመሆኑ ጥንቃቄ ከሚመለከታቸው ጋርም ምክክር ማስፈለጉ አልቀረም።
በጣም ተደጋጋሚ ስቴክሆልደርስ ኢንጌጅመንት እንደነበረ አውቃለሁ። በእኛም ሚኒስትሪ በኩል ይሄ ነገር ሲጸድቅ ወይም እንዲጸድቅ ያሉ አስቻይ ጉዳዮች ምንድን ናቸው? ምክንያቱም ምንድን ነው የነበረው ቻሌንጅ? ይሄ ፊንቴክ የምንላቸው ፋይናንሻል ቴክኖሎጂ ፕሮቫይደሮች፣ የፋይናንሻል ቴክኖሎጂ ላይ ያሉ አካላት የሚያነሷቸው የተለያዩ ጥያቄዎች አሉ። ናሽናል ባንክ ህጉ እንደሚመለከተው አካል ደግሞ የሚያነሳቸው ብዙ ነገሮች አሉ። ፋይናንሻል ኢንስቲትዩሽንስ ደግሞ ባንኮች የራሳቸው ጉዳይ ነበራቸው እና በተለያዩ መድረኮች እነዚህ ነገሮች የማቀራረብ ስራ ሲሰራ እንደነበር አውቃለሁ።
አሁን በሚኒስትሮች ምክር ቤት የሰነድ ህግ ሆኖ ይጸድቅ ዘንድ ስምምነት ተደርሶበታል። ወደ ህዝብ ተወካዮች ምክር ቤትም መመራቱ ተሰምቷል። ለአሜሪካ ድምፅ ሀብታሙ ስዩም።
የዛሬ ሐሙስ ሚያዝያ 1 2012 ዓ.ም ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በእኛ በኩል ሰላም፣ በደህና ደሩ።
Tunini radoni VOA sagantafa no remote.